የቀድሞው የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ
ዛሬ በተባበሩት መንግስታት ድርጅት የደህንነት አገልግሎት የመስክ አስተባባሪ መኮንን ናቸው።
ከተወለዱና ካደጉባት የአራት ኪሎዋ ግንፍሌ የአየር በረራ ሀሁ ተቀሰሙባት ክራስኖዳር ሶቪየት ህብረት የአየር ኃይል ኮሌጅ
የደብረ ዘይቱ የኢትዮጵያ አየር ኃይል ካምፕ ድሬዳዋ፣ ጎዴ፣ አስመራ፣ ሌሎች የጦር አውድማዎች
የከሸፈው የመንግስት ግልበጣ፣ የስደት ህይወትና ለስደተኞች ደራሽ ስራ ሊቢያ፣ ሶሪያ፣ ቱርክና ሌሎችም የዓለም አካባቢዎች
ያልታለመው የህይወት መንገድ በተሰኘው መጽሐፋቸው ታሪኩም እንደ ሙዚቃ በሐሳብ መንገድ ይዞን ጭልጥ ይላል። ከሙዚቃ ሰው ጋራ ወገያዝን ይመስላል። አድማጮችን እንዳላሳሳትኩ ተስፋ አድርጋለሁ። ታዲያ አሁን የተጫወቱትን አልሞሪካ ብቻ ሳይሆን የትንፋሽ መሳሪያ ትራምፔትም ሞክረው ነበር። የሙዚቃ ፍቅሮ ወደ ኋላ ብዙ እድሜ እንደሚሄድ ይናገራል መጽሐፎ።
ትክክል ነው ልጅ አሉላ። እኔ ገና ወጣት እያለሁ የሶስተኛ ክፍል ተማሪ እያለሁ ነው አርሞኒካ መንፋት የለመድኩት። ግን እስካሁን አለመርሳቴ ለራሴ ይገርመኛል። ረጅም ዓመታት ተጫውቻለሁ።
እርሶም ከብዙ ዘመናት በኋላም እንዲህ አሁን እንደሚጫወቱልን አልሞሪካ መጫወት ያለ መርሳቱን በደንብ ሊፈትሹበት፣ እኔም ደግሞ ለቃለ ምልልሳችን መነሻ ወደ ሆነው ዋና ጉዳይ ወደ መጽሐፎ ወጎች ከመዝለቃችን አስቀድሞ እንዲህ ዘና ባለ መንፈስ ወደ ጉዳያችን እንድንገባ ሌላ አንድ ዜማ ቢመርቁልን ምን ይመስሎታል?
እሺ ልጅ አሉላ፣ ይሄ እንግዲህ አሁን የምጫወትልህ አርሞኒካ የለመድኩበት የብዙነሽ በቀል ሙዚቃ ነው። እስኪ ልሞክረው ካልተሳሳትኩ።
አመሰግናለሁ አቶ ዳዊት። ይሄ ነገር ጉዳያችንን ሊያስተን ምንም አልቀረው። አቶ ዳዊት
እንኳን ደህና መጡ። ይጃሉላ እንኳን ደህና ቆየህ። በጣም አመሰግናለሁ።
ከትንፋሽ የሙዚቃ መሳሪያዎች ሌላ ሙዚቃ መሳሪያም እንደሚጫወቱ፣ ትራምፔት እንደሞካከሩ፣ በከፍተኛ 11 የኪነት ጓድ ውስጥም ጀምር አድርገው እንደነበረ፣ የእግር ኳስ ታሪክም እንዳለ አውቃለሁ። ወደ ኋላ ላይ እንመለስባቸዋለን። አሁን የመጽሐፉን ገጾች ገለጥ ገለጥ ማድረግ እንጀምር። የአየር ኃይል የሚግ 21 ተዋጊ ጄት አውሮፕላን አብራሪ ነዎት። በረራው ልጀምር ነው። ሙዚቀኛ አይደሉም እንግዳዬ፣ አድማጮች ያስተዋወቅናችሁ የቀድሞ የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ ናቸው። መጽሐፋቸው ያልታለመው የህይወት መንገድ የሚለው ህይወትና ስራቸውን እንዲሁም ፈተናዎቻቸውን የሚመለከተው መጽሐፋቸውን መነሻ በማድረግ እንወያያለን። አቶ ዳዊት ከተወለዱባትና ካደጉባት የአራት ኪሎዋ ግንፍሌ የአየር በረራ እስከቀሰሙባት ክራስኖዳር ነው የሚባለው የመጀመሪያ የተጓዙበት ግዛት?
ልክ ነው። ራሽያ ፌዴሬሽን ውስጥ የሚገኝ ክራስኖዳር የሚባል ግዛት ነው።
እዛ ከመሄዶ በፊት ይጀምራል ታሪኩ፣ ብዙ ቦታም ይወስደናል። ዛሬ ያሉበት ህይወት ደግሞ ሌላ ነው። የህይወትም መልክ ብዙ ገጾች ያሳያል። ቀደም ብዬ እንደተጠቀምኩት መጽሐፎ ነውና የውይይታችን መነሻ የመጽሐፉን የመጀመሪያ አብዛኛውን ገጾች በአየር ኃይል ውስጥ የነበረውን ህይወት ይቃኛልና እስኪ ስለ አየር ኃይል ህይወት እናውራ። የአየር ኃይል ህይወት ሚናፍቆ ይመስላል።
በጣም ጥሩ ጥሩ ጥያቄ ነው። በርግጥ የአየር ኃይል ህይወት በጣም ይናፍ። እያንዳንዱን የቀድሞውን አየር ኃይል አባል ብጠይቅ እንደ ቤተሰብ ነው። ከመጀመሪያው ከስልጠናው ጀምሮ ተመርቀንም ስራ ላይ ስንውል ማህበራዊ ኑሮ ሁሉ ነገር በቃ ልክ አንድ የቤተሰብ አባል ነው እና የአየር ኃይል ናፍቆቱ እስካሁን ልቤ ውስጥ አለ። መተሳሉ ድፈግዴ የወጣው ሰው ስለሆንኩኝ እግዚአብሔር ፈቅዶ ደግሞ እድሜም ከፈቀደ ወደፊት ተመልሼ ደግሞ እዛው አየር ኃይል ውስጥ ገባ እችላለሁ። እና ወደ አየር ኃይል የገባሁት ያው መጽሐፌ ላይ እንደጠቀስኩት ሁሉ ነገር እኔ ያልታለመ የህይወት መንገድ ነው። አልሚው አይደለም። ድንገት 4 ኪሎ ማስታወቂያ አየሁኝ፣ ተመዘገብኩ፣ አለፍኩ። የጤና ምርመራ ተደረገ፣ ከራሻ መጡ ሐኪሞች፣ የጤና ምርመራ ድጋሚ ተደረገ፣ እሱንም አለፍኩ። እንዳልከው ቅድም ክራስናደር የሚባል ከተማ ይዘው ነው የመጀመሪያ ጊዜ እንግዲህ ከኢትዮጵያ ስወጣ ማለት ነው። 20 ሆነን ሄድን። እዛ እንደገባን የብርድ ጊዜ ነበርና በጣም ትንሽ ግራ ገባን። በረዶም ለመጀመሪያ ጊዜ ያየነው ያኔ ነው፣ እንደዚህ ዱቄት የመሰለ በረዶ።
ለኢትዮጵያውያን አድማጮቻችን የተለመደው ሀገራችን ያለው አይነት በረዶ አይደለም። እና
አይደለም በጭራሽ። እኛ ሀገር በረዶ እኮ እንደ ድንጋይ የጠነከረ ነው። ያ ብን ብን የሚል ነው። አንደኛ ልብስም ይዘናል፣ ይህንም ያስረዳንም ሰው የለም። ደረስን፣ እዛ የቋንቋ ትምህርት ጀመርን። የቋንቋውን ትምህርት ለ6-7 ወር በሚሆን ወሰድን። ያን ከወሰድን በኋላ L29 የምትባል አውሮፕላን ስለ እሷ ታሪክ መማር ጀመርን። እንግዲህ ታሪክ ማለት የአውሮፕላኑ ሞተር፣ የአውሮፕላኑ መጠቀሚያ መሳሪያዎች፣ እነሱን የመሳሰሉ ትምህርቱን ወሰድን። 6 ወር ያህል ፈተናውን ጨረስን፣ መብረር ጀመርን። ይህን ካጠናቀም በኋላ ሌላ ደግሞ የተዋጊውን በረርን ሆነ ለ3 አመት።
የበረራ ህይወት የሚማርክ ይመስለኛል። ቀደም ብለው የገለጹት የተዋጊ ጄት አብራሪ ነዎት። መጀመሪያ የተማሩት ቅድም ከገለጹት L29 በኋላ ተዋጊ ጄት MiG-21 ነው ያበረሩት። ሌሎች አውሮፕላኖችንም አብረዋል። የጦር ውጊያ አውሮፕላኖች ናቸው። እስኪ ስለ ጠባያቸው እናውራ። ህይወቱን የሚመለከተውን ገፋ አድርገን እንሄዳለን።
ይህም ጥሩ ጥያቄ ነው። MiG-21 አውሮፕላን ከድምጽ በሁለት እጅ የፈጠነ ነው እና እንግዲህ ይህንን መገመት ይችላል አንድ ሰው። ከድምጽ ሁለት እጅ ሲፈጥን ማለት ከድምጽ የበለጠ ነው በጣም። እና ይሄት MiG-21 የሚባለው ተዋጊው አውሮፕላን ቀድመው ካልተገኘህ ያጠፋሃል። በደንብ መሰልጠን አለብህ፣ ከሱ መቅደም አለብህ። ለምሳሌ ለማረፍ MiG-21 የሚባለው አውሮፕላን መሬት ለመንካት የሚያስፈልገው ፍጥነት 320 ኪሎ ሜትር በሰዓት ነው። መሬት ለመንካት
በዛ ፍጥነት ነው የተምዘገዘገ የሚደርሰው።
አዎ፣ መሬት የሚነካው። ከዛ በኋላ የሚቆመው በፍሬን ብቻ አይደለም፣ ፓራሹትም የራሱን ይዘረጋል። ፓራሹቱ ጉትቶ ነው የሚያቆመው። እና ምን ያህል ፈጣን እንደሆነ እንትላለን። በተለይ ደም ችሎታ እያደገ ሲሄድ፣ የውጋ ብቃት እየጨመረ ሲሄድ ብዙ ትምህርቶች አሉ። ወደ መሬት ጥልቅ ብለህ ገብተህ እንደ ቀስት እንደገና ተምዘንግዝጎ መውጣት አለ። አንዳንዴ ከተራራ ስር ማምለጥ ሁሉ መቻል አለ። የሚመታው ኢላማ ከተራራ ስር ከሆነ መምታት አለብህ ኢላማውን። ግን ኢላማውን መተህ በምትወጣበት ሰዓት ተራራ ውስጥ የምትገባ ነው ያህል ነው። ግን ጥሩ ልምድ ካለ፣ ጥሩ ችሎታ ካለ በረንብ አድርገህ ትወጣለህ፣ ጥሩ ውጤት ታመጣለህ ማለት ነው። እኛ 20 ሆነን ሄድን። 4 ብቻ ነው ተመርቀን የመጣ ነው። ይሄ እንግዲህ ትጋት ብቻ አይደለም። አሁን ከወደቁት ጓደኞች መሀል በትምህርታቸው በጣም 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 ከፍተኛ ውጤት ያላቸው ናቸው።
መልክ በያዘ ሁኔታ ወደ መጽሐፉ ገጾች እንግባ። አውሮፕላን የማብረር ብልጭታው የመጣው የ6 አመት ልጅ እያሉ ነው። በዛ እድሜ ከቤተሰብ ጋር የመብረር እድል ገጥሞት ነበረ። ሳያውቁት ያ ጊዜም ከኋለኛው ፍላጎቱ ጋር ከተያያዙ ሁለት ነገሮች እንዳንዱ ይጠቅሱታል መጽሐፉ ላይ። እስኪ ንገሩን ያን አጋጣሚ። አብራሪዎቹ ክፍል የመግባት እድል ሁሉ አግኝተዋል።
ኢትዮጵያ አየር መንገድ ከጂንካ ከተማ ወደ አዲስ አበባ ነበር የምንበረው። ወላጆቼ ጋር ነኝ እና እኔ ደግሞ ያኔ 6 አመት ልጅ ነኝ እና በቃ ከዛ ከተሳፈሩ ሰዎች መሀል እንግዲህ ትንሽ ምን ላይ መሰለኝ ካፕቴኑ ከፈቱንና ማሞ አሉ። ሄድኩኝ፣ ገባሁኝ። መሬት በጣም ርቃ ነው የምትታየው እና በጣም ያስፈራ ነበር። እነሱ ሁሉ ነገር ፊት ለፊት ስለሚታያቸው የመሳሪያው አይነት ራሱ ብዛቱ፣ እንዳውም የዚህ የጆሮ ማዳመጫውን ጆሮ ላይ ያደረጉልኝ ጫጫታ ነው የሚሰማኝ። እስካሁን አልረሳሁትም እንግዲህ ይህን ሁኔታ። ያኔ በዛ እድሜ የገባሁበት ይታየኛል። የሚታየው ነገር አለ እስካሁን
ስዕሉ
አለ፣ ኢቭን ድምጹ ሁሉ አለ። የዚህ ሬዲዮ ግንኙነቱ እና ምናልባት አስተዋጽኦ አድርጎ ሊሆን ይችላል ለዚያው ለደረስኩበት ሁኔታ። ግን እንዳልኩት እኔ ህልሙም አልነበረኝም ፓይለት ሆናለሁ የሚል። ትምህርት ቤት እያለን ያው ማንኛውም ሰው ምን ትሆናለህ ወደፊት ሲባል ግማሹ ፓይለት ይላል፣ ግማሹ ኢንጂነር ይላል፣ ግማሹ እኔ ግን ብዙ ጊዜ የምለው ዶክተር ነበር የምለው። ግን ያው በአጋጣሚ ሁሉ ነገር በቃ አጋጣሚ ነው።
አጋጣሚዎች ተገጣጥሞ ብዙ መንገድ የወሰዱት ይመስላል። የበረራውን ትምህርትና ስልጠና ኋላም የህይወት መንገዶቹ መጽሐፉ በርዕሱ እንደሚያሳየው ያልተለመደ ህይወት መንገድ የሚለው በርግጥም ያልተለመደ መሆኑን ያሳያል። እስኪ ወደዚያ ወደ መጀመሪያ አካባቢ ያሉ አጋጣሚዎች ጋር እንመለስ። መጽሐፉ እንደሚተርከው ማስታወቂያ ተመለከቱ፣ አየር ኃይል ሄዱ፣ የጤና ምርመራዎችን ቀደም ብለው እንደገለጹልን አለፉ፣ ወደ ሶቪየት ህብረት ተላኩ። የባህልም የቋንቋም አዲስ የሆነ ነገር የበዛበት ነገር ውስጥ ነው የገቡት። እዛ በደረሳቸው ጊዜ የገጠማቸው ወጣትነት አለ፣ ልጅነት አለ፣ ምን ያህል አስቸጋሪ ነበር?
አድማጮች ውይይቱ አላበቃም፣ ቀሪውን በሌላ ፕሮግራማችን እንመለስበታለን።